Hagyanya Report. በአዲስ አበባ ከ28 ሀገራት የተውጣጡ 77000 በላይ ስደተኞች የሚኖሩ መሆኑንና ከነዚህም ውስጥ 71 በመቶ የሚሆኑ ሴቶችና ህጻናት መሆናቸውን የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን UNHCR ከስደተኛና ተመላሾች ጋር በመመካከር ባወጣው ሪፖርት አመልክቷል። ሪፖርቱ በአዲስ አበባ ከሚገኙት 92 በመቶ የሚሆኑ ስደተኞች የኤርትራ ዜጎች ሲሆኑ ቁጥራቸውም ከ71000 በላይ መሆኑን ተጠቅሷል። የየመን ዜጎች 3 በመቶ፣ ሶማሊያ 1 በመቶ እንዲሁም ደቡብ ሱዳን 720 ስደተኞች በመዲናው እንደሚገኙ በሪፖርቱ ተመላክቷል። ከ17 ዓመት በታች እድሜ ያላቸው ህጻናትና ታዳጊዎች 30 በመቶ ናቸው። ከባድ የጤና እክል ያለባቸው ደግሞ 1336 ሴቶችና 2545 ወንዶች ናቸው ተብሏል። አካል ጉዳተኞች 607 ወንዶችና 2438 ሴቶች ሆነው መመዝገባቸውም ሪፖርቱ አመልክቷል። የ2016 የ12ኛ ክፍል መልቀቂያ ብሔራዊ ፈተና በተመረጡ ከተሞች በኦንላይን እንደሚሰጥ ትምህርት ሚኒስቴር አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ፈተናው ሙሉ በሙሉ በኦንላይን ለመስጠት ባይቻልም በተመረጡ ክልሎች እና በተመረጡ ከተሞች ለመስጠት እየተሰራ ነው ብለዋል። በሁሉም ክልሎች ያሉ የተመረጡ ተማሪዎች በኦንላይን ፈተናውን ይወስዳሉ ሲሉም አሳውቀዋል። ቀሪዎቹ ደግሞ በተለመደው መሰረት እንደሚፈተኑ ገልጸዋል። የትምህርት ምዘናና ፈተናዎች አገልግሎት ዳይሬክተር ዶክተር እሸቱ ከበደ በበኩላቸው ፈተናው በኦንላይን ለመስጠት የሚያስችል ቅድመ ዝግጅት ስራ እየተሰራ ነው ብለዋል። ተማሪዎቹም በሙከራ ፈተና እንዲለማመዱ እንደሚደረግ አክለው ተናግረዋል። የአሰልጣኞች ስልጠና በመስጠት ተማሪዎች ተደጋጋሚ ስልጠና እንደሚሰጣቸውም አመልክተዋል። ከቀጣይ ሳምንት ጀምሮ የአሰልጣኞች ስልጠና እንደሚሰጥም ኃላፊው አክለው ገልጸዋል። የአውሮፓ ቻምበር በኢትዮጵያ የግብር አስተዳደርን ለማሻሻል ያተኮረ የፖሊሲ ሰነድ ይፋ አደረገ። በኢትዮጵያ የሚገኘው የአውሮፓ ቻምበር በኢትዮጵያ የግብር አስተዳደርን በማሻሻል ላይ ያተኮረ የፖሊሲ ሰነዱን ሰሞኑን ነው ይፋ ያደረገው። የአውሮፓ ቻምበር ኤክስኪዩቲቭ ዳይሬክተር አቶ ባህሩ ተመስገን የሰነዱ ዓላማ በኢትዮጵያ ከግብር አስተዳደር ጋር በተያያዘ የግሉ ዘርፍ የሚያጋጥሙትን ችግሮች በመለየት ምቹ ሁኔታ መፍጠርና የውጭ ኢንቨስትመንትን ወደ ኢትዮጵያ መሳብ ነው ብለዋል። የግብር ኦዲተሮች ያልተገደበ ስልጣን፣ ስለተለያዩ ኢንዱስትሪዎችና ዓለም አቀፍ የግብር ስምምነቶች የውቀት ውስንነት፣ ወቅታዊ የግብር መረጃ በየጊዜው አለማሳወቅ እንደ ችግር ተነስተዋል። በተጨማሪም የታክስ ኦዲትን ጥራት የሚቆጣጠረው ተቋም ማንነት ግልጽ አለመሆን እንደ ችግር ከተነሱ ሌሎች ጉዳዮች አንዱ ነው። በኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ ሃና አርአያ ስላሴ በበኩላቸው የፖሊሲ ሰነዱ ፍትሃዊና የተሻለ ለግልጽነት ያለው የግብር አስተዳደር እንዲኖር ያደርጋል ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የአውሮፓ ኢንቨስትመንት የንግድ ማህበር በአሁኑ ጊዜ 180 አባላት ያሉት ገለልተኛ ማህበር መሆኑን ተናግረዋል። የኢትዮጵያ አየር መንገድ ተጨማሪ 2 ዘመናዊ የአውሮፕላን መለዋወጫና ጥገና ማዕከላትን ወደ ስራ ሊያስገባ መሆኑን ዋና ስራ አስፈጻሚው አቶ መስፈን ጣሰው ገለጹ። የአፍሪካ አቪዬሽን የአውሮፕላን መለዋወጫና ጥገና ተቋማት ኮንፈረንስና ኤግዚቢሽን በአዲስ አበባ ሰሞኑን ተከፍቷል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፈን ጣሰው በመድረኩ ላይ እንደገለጹት የኢትዮጵያ አየር መንገድ በተያዘው የፈረንጆቹ ዓመት መጨረሻ ተጨማሪ 2 ዘመናዊ የአውሮፕላን መለዋወጫና ጥገና ማዕከላትን አገልግሎት ያስጀምራል። ኢትዮጵያ ተጨማሪ 2 ዘመናዊ የአውሮፕላን አካላት ክፍሎች ጥገና ኮምፕሌክስና መለዋወጫዎች ማዕከል እየገነባች ነው ያሉት አቶ መስፍን በተያዘው የፈረንጆቹ ዓመት መጨረሻ ወደ አገልግሎት ለማስገባት እየተሰራ ነው ብለዋል። የአውሮፕላን መለዋወጫና ጥገናው አየር መንገዱን ጨምሮ በአፍሪካ በተለይም በመካከለኛው ምስራቅ ለሚገኙ አየር መንገዶች አገልግሎት የሰጠ እንደሚገኝ የጠቀሱት ስራ አስፈጻሚው የአየር ፍሬም ሞተርና አካል ጥገናን ጨምሮ የምህንድስና የቁሳቁስ አገልግሎቶችን እንደሚሰጥ ማስረዳታቸውም ተገልጿል። የአማራና የትግራይ ክልሎች ይገባኛል ጥያቄ በሚያነሱባቸው የራያ አላማጣና አካባቢዋ ግጭቶች መከሰታቸውን ተከትሎ የአፍሪካ ህብረት መግለጫ አውጥቷል። በመግለጫው የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በአወዛጋቢዎቹ ራያ አላማጣ፣ ዛታና ኦፍላ በአካባቢው ማህበረሰብ መካከል ያሉ ጥረቶችን በትኩረት እየተከታተሉት መሆኑን ገልጸዋል። በአፍሪካ ህብረት አደራዳሪነት በተደረሰው የፌዴራል መንግስትና የህወሓት ዘላቂ ሰላም ስምምነት ሁለቱ ክልሎች የይገባኛል ጥያቄ የሚያነሱባቸው አወዛጋቢ ቦታዎች እልባት እንዲያገኙ እንደሚደረግም ይጠቅሳል ብለዋል። ሊቀመንበሩ ሁለቱ ወገኖች ግጭት ከማባባስ እንዲታቀቡና የአካባቢውን ንጹሃን መፈናቀል እንዲያስቆሙ ጥሪ አቅርበዋል። ኢትዮጵያ ከ18000 በላይ የውጭ ሀገራት ዜጎችን አባረረች። የተባረሩት የውጭ ሀገራት ዜጎች ህጋዊ የነዋሪነት ፈቃድ የሌላቸው እንደሆኑ የኢሚግሬሽንና ዜግነት አገልግሎት አስታውቋል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት የበጀት አመቱን የ9 ወራት ሪፖርት ለህዝብ ተወካዮች ምክር ቤት አቅርበዋል። ዳይሬክተሯ በዚህ ጊዜ እንዳሉት በሐሰተኛ የመኖሪያ ፈቃድ በአገር ውስጥ ሲንቀሳቀሱ የነበሩ ከ18000 በላይ የውጭ ሀገር ዜጎችን ከሀገር እንዲባረሩ ተደርጓል ብለዋል። ከሀገር ከተባረሩት የውጭ ሀገር ዜጎች መካከል የተወሰኑት ሐሰተኛ የመኖሪያ ፈቃድ አዘጋጅተው በገንዘብ ሲሸጡ የነበሩ እንደሚገኙበትም አስታውቀዋል። በኢንቨስትመንት ፈቃድ ኢትዮጵያ የገቡ የውጭ ሀገር ዜጎች ለበርካታ አመታት በህገ ወጥ ስራዎች ላይ ተሳታፊ ሆነው እንደተገኙም ዳይሬክተሯ በሪፖርታቸው ጠቅሰዋል። ሜትር አርቲስት አፈወርቅ ተክሌ ይኖርበት የነበረው ቤትና የስራ ስቱዲዮ ለመጠገን የስራ ርክክብ ተደረገ። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ይኖርበት የነበረውን ቤትና የስራ ስቱዲዮአቸውን ለመጠገን የስራ ርክክብ መደረጉን የኢትዮጵያ ቅርስ ባለስልጣን አስታውቋል። የጥገና ስራውን ለማከናወን የኢትዮጵያ ቅርስ ባለስልጣን BYMT ኮንትራክተርና ዳሎላ ማካሪ ድርጅት የስራ ርክክብ አድርገዋል። የባለስልጣኑ ዋና ዳይሬክተር አቶ አበባው አያሌው ቅርሱ የነበረውን አሻራና ይዘት በመጠበቅ የቅርስ ጥገና መርሆዎችን ተከትሎ በጥንቃቄ መከናወን እንዳለበት የጠቆሙ ሲሆን የጥገና ስራውም በተቀመጠለት የአንድ ዓመት ጊዜ ውስጥ እንዲከናወን እንሰራለን ብለዋል። በማህበራዊ ሚዲያ የሚተላለፉ የአልኮል መጠጦችን ማስታወቂያ ለመቆጣጠር አዲስ አሰራር ተግባራዊ ሊሆን ነው። የምግብና መድኃኒት ባለስልጣን በማህበራዊ ሚዲያ የሚተላለፉ የአልኮል መጠጦችን ማስታወቂያዎች ለመቆጣጠር አዲስ አሰራር ተግባራዊ ሊደረግ መሆኑን አስታውቋል። የባለስልጣኑ ዋና ዳይሬክተር ወይዘሪት ሄራን ገርባ እንደተናገሩት የአልኮል መጠጦች በማህበራዊ ሚዲያ እንዴት መተዋወቅ እንዳለባቸው የሚወስን አዲስ አሰራር እየዘረጋን ነው ብለዋል። አሰራሩን ተግባራዊ ለማድረግም ከመገናኛ ብዙሃን ባለስልጣን ጋር በጋራ እየሰሩ መሆኑን ጠቅሰዋል። ከዚህ ቀደም የምግብና የመድኃኒት አዋጅ ቁጥር 1112 አንቀጽ 74 ህዝባር 4 መሰረት የአልኮል መጠጥ በብሮድካስት ማለትም በቴሌቪዥንና በሬዲዮ እንዲሁም በቢልቦርድ አማካኝነት ማስተዋወቅን የሚከለክለው እገዳ በ2011 ዓ.ም ተግባራዊ መሆኑን ጠቅሰዋል። ይህንን ተከትሎ ማንኛውም የብሮድካስት ሚዲያ የአልኮል መጠጦችን ማስታወቂያዎች ማስተላለፍ እንዳቆሙ ይታወሳል።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharic ይጎብኙ።